ወደ አድማጮቻችን ከሁሉ አስቀድሜ በጌታችንና በመድኃኒታችን በኢየሱስ ክርስቶስ ስም ሰላም ላችኋለሁ። ዛሬ የማካፈለው ትምህርት ካለፈው ሳምንት የሚቀጥል የሃይማኖት መጠበቂያ በሆነው ንጹህ ህሊና የሚኖረው የእምነት ህይወት በሚመሰረተ ይሆናል። ለሃይማኖት ንጹህ ህሊና ለምን ያስፈልጋል? በመዝሙር 12:6 ላይ ሃይማኖታችን የተመሰረተባቸው የእግዚአብሔር ቃላት በምድር ላይ እንደተፈተነ 7 ጊዜ እንደተጣራ ብር የእግዚአብሔር ቃላት የነጹ ቃላት ናቸው ይላል። የነጻ የጸዳ ነገር ተጠብቆ የሚቀመጠው በነጻና በጸዳ ቃውስት ነው። ንጹህ ህሊና ከሌለን የእግዚአብሔርን ቃል በሚበክል በሚያራክስ ባልነጻ ህሊና የሃይማኖትን ምስጢር መያዝና መጠበቅ አንችልም። ሃይማኖታችን ንጽህናውን የሚያገኘው ከኛ አይደለም። 7 ጊዜ ከተጣራ ብር ይልቅ በነጹት የወንጌል እውነቶች ላይ ነው። ይህ የጌታ ቃል ወደኛ ሲመጣ እንዲገኝና በእኛ ዘንድ ደግሞ እንዲቀመጥ ከተፈለገ ህሊናችን ለእግዚአብሔር ቃል መመቸት አለበት። ብዙ ሰዎች እግዚአብሔርን እየተዳፈሩ ሰዎችንም እያቃለሉ በኃጢአትና በርኩሰት ህይወት ጸያፍና አሳፋሪ በሆነ ጠባይ እየተሞሉ እምነት አለን እያሉ ሲናገሩ ይስማል ይታያል። እንዲህ ለመሰለው ድፍረትና ንቀት በመላበት ህይወት ለመኖር ትልቁ ምክንያታቸው ለኃጢአተኛ ህይወታቸው መሸፈኛ ምክንያት የሚያደርጉት የጌታን ጸጋ ነው። የጌታ ጸጋ በኃጢአት የሚያኖር ሳይሆን ከኃጢአት የሚያድን ነው። ጌታ ጸጋ ኃጢአት መሸፈኛ ሳይሆን ኃጢአተኛነትንና ዓለማዊ ምኞትን የሚያስክድ ነው። ውድ አድማጮች የሐዋርያት ትምህርት የሚያስተምረው ይህንን አይደለምን? ሐዋርያው ጳውሎስ በቲቶ ላይ እንደዚህ ይላል፣ ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧልና። ይህም ጸጋ ኃጢአተኝነትንና ዓለማዊ ምኞትን ክደን የተባረከውን ተስፋችንን እርሱም የታላቁን የአምላካችንና የመድኃኒታችን የኢየሱስ ክርስቶስን ክብር መገለጥ እየጠበቅን ራሳችንን በመግዛትና በጽድቅ እግዚአብሔርን በመምሰል በአሁኑ ዘመን እንድንኖር ያስተምረናል ይላል። በአሁኑ ዘመን መኖርን የሚያስተምረን ማን ነው? የጌታ ጸጋ። ሰዎችን ሁሉ ሊያድን የተገለጠው የእግዚአብሔር ጸጋ ይህንን ትምህርት ያስተምራል ይላል። ውድ አድማጮች ጸጋ ምንጊዜም የሚሰራው በሰው ስጋዊ ህይወት ላይ ሳይሆን በሰው መንፈሳዊ ህይወት ላይ ነው። ጸጋ ለመንፈሳዊ ህይወት እንጂ ለስጋዊ ህይወት አይደለም። ጸጋ የሚሰራው በመንፈስ ላይ እንጂ በስጋ ላይ አይደለም። ሐዋርያው ጳውሎስ በመልእክቶቹ መጨረሻ ላይ ሁልጊዜ በብዛት እንዲህ ይላል፣ ወንድሞች ሆይ ይላል በገላትያ ምዕራፍ 6 ቁጥር 18 ላይ የጌታችን የኢየሱስ ክርስቶስ ጸጋ ከመንፈሳችሁ ጋር ይሁን ይላል። እንዲሁም በፊልጵስዩስ 4:23 ላይ የጌታችን የኢየሱስ ክርስቶስ ጸጋ ከመንፈሳችሁ ጋር ይሁን አሜን ይላል። እንግዲህ ሐዋርያው የጻፈላቸው ቅዱሳን እግዚአብሔር በሰጣቸው ጸጋ ለመጠቀም ቢፈልጉ ጸጋ የተቀመጠበትን መንፈሳቸውን መጠቀም ይኖርባቸዋል እንጂ ስጋቸውን አይደለም። በጸጋ የተመካኘ የሚኖረው ስጋዊ ኑሮና ህይወት ለክርስትና እምነት፣ ለሃይማኖት፣ በንጹህ ህሊና ለሚጠበቅ እምነት የሚመች ህይወት አይደለም። ብዙ ሰዎች በእምነትና በሃይማኖት ስም የሚያሳዩት ወታደራዊ መንፈስ ያለው ስጋዊ ጀብደኝነት የሃይማኖት መጠበቂያ ኃይል፣ ጉልበትና መሳሪያ ያደርጉታል። እንዲህ በመሰለ መንገድ ስጋዊነታቸውን ለሃይማኖት መጠበቂያ ያደረጉ ሰዎች እግዚአብሔርን የሚያገለግሉ እየመሰላቸው የጌታን ቤተ ክርስቲያን የሚያሳድዱ፣ የእግዚአብሔርን ሰዎች የሚገድሉና የሚያጠፉ ይሆናሉ። የእግዚአብሔር ልጅ ጌታ ኢየሱስ እንዲህ አለ፣ ከምኩራባቸው ያወጧችኋል፣ ከዚህም በላይ ደግሞ የሚገድላችሁ ሁሉ እግዚአብሔርን እንደሚያገለግል የሚመስልበት ጊዜ ይመጣል ይላል ዮሐንስ 16:2 ላይ። ውድ አድማጮች ጌታ ኢየሱስን የሰቀሉት ለሃይማኖት የቀኑ አልነበሩምን? በህሊናቸው የደነዘዙ፣ የመንፈስ ቅዱስ ወቀሳ እንዳይሰማቸው የስጋቸው ቅናት እሳት ህሊናቸውን ያጠፋባቸው ሰዎች አልነበሩምን? ያንን የክብር ጌታ እንዲሰቅሉ የተደፋፈሩት ህሊናን የሚያስጥል ሃይማኖት ወደ እግዚአብሔር የማያስጠጋ ከእግዚአብሔር ጋራ የሚኖረውን ሃይማኖት እንደ ድርጅት የራስ ክብር ማስጠበቂያ አድርጎ የሚያኖር ፖለቲካዊ መሰል ባህሪ የሚንጸባረቅበት እምነት ነው የሚሆነው። እውነተኛ ሃይማኖት በንጹህ ህሊና ይጠበቃል እንጂ ባደፈ ህሊናና በቁሻሻ ህሊና አይጠበቅም። ብዙ ሰዎች የሃይማኖት መጠበቂያ እምነት ብቻ ነው በማለት የሚጠመዱበትን ወጥመድ እንመልከት። አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 19 ላይ እምነትና በጎ ህሊና ይኖርህ፣ አንዳንዶች ህሊናን ጥለው መርከባን ለመሪ እንደሚጠፋ በእምነት ነገር ጠፍተዋልና። ህሊናን የጣሉ ሰዎች እምነታቸው ያጠፋቸዋል። ህሊና እንደ መሪ ነው። እምነት መሪ ሊሆን አይችልም። መርከብ አለ ማለት እምነት አለ ማለት ነው። መርከብ ያለ መሪ ወዴት መሄዱን ማን ይወስናል? ህሊና የጣለ ሰው በእምነቱ የሚኖረውን የህይወት አቅጣጫ ማን ይወስንለታል? እምነት ብቻውን ያለ ህሊና አንድን ሰው ሊመራ ባለመቻሉ ሐዋርያው ጳውሎስ እንደሚለው ከሆነ ያ እምነት ሰውየውን ያጠፋዋል። ለእምነት ፍቅርና ህሊና ያስፈልጉታል። እምነት በፍቅር ይሰራል፣ በህሊና ይመራል። አንድ ሰው ተራሮችን ሁሉ የሚያፈልስ እምነት ቢኖረው ፍቅር ግን ከሌለው የዚያ ሰው እምነት ከንቱ እንደሆነ የእግዚአብሔር ቃል ያስተምራል። በአንደኛ ቆሮንቶስ ምዕራፍ 12 ቁጥር 2 ላይ ትንቢትም ቢኖረኝ ምስጢርንም ሁሉና እውቀትን ሁሉ ባውቅ ተራሮችንም እስካፈልስ ድረስ እምነት ሁሉ ቢኖረኝ ፍቅር ግን ከሌለኝ ከንቱ ነኝ። ይህንን ማለቱ ፍቅር እምነትን ዋጋ ያለው እምነት የሚያደርግ ትልቅ መመዘኛ መሆኑን ያሳያል። ያለ ፍቅር እምነትን መለማመድ የሚያምነው ሰው ከንቱ የሚያደርገው ይሆናል። በመሆኑም በመጽሐፍ ቅዱስ ለእምነት እጅግ አስፈላጊ የሆኑት መሰረታዊ ነገሮች መካከል አንዱ ፍቅር፣ ሌላው ህሊና ነው። በፍቅር የሚሰራው እምነት በፍቅር ስም ብዙ ጥፋት እንዳያመጣ ህሊና መሪ ይሆናል። እግዚአብሔር ሰዎችን ከእንስሳት ለይቶ ከፈጠረበት አንዱ መለያው ለሰው የሰጠው ልብ ነው። ልብና ህሊና አንድ ነገር ናቸው። ንጉሥ ዳዊት በመጽሐፈ ሳሙኤል ካልዕ ምዕራፍ 24 ቁጥር 10 ላይ ህዝቡንም ከቆጠረ በኋላ ዳዊትን ልቡ መታው፣ ዳዊትም እግዚአብሔርን ባደረግኩት ነገር እጅግ በድያለሁ፣ አሁን ግን አቤቱ ታላቅ ስንፍናን አድርጌያለሁና የባሪያህን ኃጢአት ታርቅ ዘንድ እለምንሃለሁ አለው። ንጉሥ ዳዊትን ልቡ መታው ማለቱ ህሊና ወቀሰው ማለት ነው። ይህ አይነቱ የልብ ተክሳጽ በሰው ልጆች ዘንድ ብቻ የሚገኝ ነው። በመዝሙር 32 ቁጥር 9 ላይ ወደ አንተ እንዳይቀርቡ በልባብና በልጓም ጉንጫቸውን እንደሚለጉሟቸው ልብ እንደሌላቸው እንደ ፈረስና እንደ በቅሎ አትሁኑ ይላል። እነዚህ እንስሳት በልቦናቸው የሚመሩ አይደሉም። ሰው እግዚአብሔር የሰጠውን ህሊናና ልቦና ከጣለ እንደ እንስሳ የመሆን ባህሪ ያሳያል። ሰው ከእንስሳት የሚለየው ልቡና ስላለው ነው። እንስሳት ሰው የታደለውን ልቡና ስለሌላቸው በልጓም በልባብ ካልተያዙ ካልተገሩ መቆጣጠር አስቸጋሪ ነው። እግዚአብሔር ሰዎች ራሳቸውን የሚገሩበት ከጥፋት የሚድኑበት የሰጣቸው ከእንስሳ በላይ የሚያደርጋቸው አንዱ ትልቅ ነገር ቢኖር ልብ ወይንም ህሊና መስጠቱ ነው። ህሊናውን የጣለ ሰው ልቡናውን የጣለ ሰው ነው። እምነት የሚመራው በእምነት አይደለም፣ በህሊና ነው። ህሊናን ጥለው በእምነት ነገር ጠፍተዋል ይላልና እግዚአብሔር ከዚህ የጥፋት መንገድ እንዲመልሰን ህሊናን ከሚያስጥል አመለካከታችን በንስሐ እንመለስ። ህሊናን ጥለን እምነት በሚያመጣው አጥፊ የጀብደኝነት መንፈስ ተሞልተን ብንመላለስ ሐዋርያው ያለው ቃል ጠፍተዋል የሚለው ቃል ይደርስብናል። እምነታችን የሚያድን የሚያንጽ የእግዚአብሔርን ክብር የሚያንጸባርቅ መሆን አለበት። ህሊናን የጣለ እምነት እንዲኖር ሰይጣን ህሊናን ነጣጠረ ጉዳት ይሰራል። በአንደኛ ጢሞቴዎስ ምዕራፍ 4 ከቁጥር 1 እስከ 2 ላይ ውድ አድማጮች እጅግ ከባድና ብርቱ መልእክት አለ። መንፈስ ግን በግልጥ ኢላል ሐዋርያ ጳውሎስ በኋላኞች ዘመናት አንዳንዶች የሚያስቱ መናፍስትን በውሸተኞች ግብዝነት የተሰጠውን የአጋንንት ትምህርት ያደመጡ ኃይማኖትን ይክዳሉ ይላል። በገዛ ህሊናቸው እንደሚቃጠሉ ደንዝዘው ይላል ጳውሎስ። መንፈስ ቅዱስ ለሐዋርያ ጳውሎስ ያመለከተው የኃይማኖት ክህደት የሚመጣው እንዴት ነው? ውድ አድማጮች በጌታ ጸጋና ፍቅር እየለመንኩ አሳስባችኋለሁ። ይህንን እውነት ልብ በሉ። ኃይማኖት የሚጠበቀው በንጹህ ህሊና ነው በማለት ከላይ የተመለከትነውን እናስብ። ህሊናን ሳይጎዳ፣ ህሊናን ሳያስጥል፣ ህሊናን ሳያስረግጥ ሰይጣን አይሰራም። በዚህ ቦታ ውድ አድማጮች በአጋንንት የሚሰጠውን ትምህርት የማድመጥና የከበረውን ኃይማኖት የመካድ ሁኔታ የሚታይባቸው ሰዎች ምን አይነት ሁኔታ ላይ ያሉ ሰዎች ናቸው? ምን አይነት ሁኔታ የሚታይባቸው ሰዎች ናቸው? ሐዋርያው ጳውሎስ ከመንፈስ ቅዱስ የተቀበለው የጌታ እውነት እንደሚናገረው እንዲህ የመሰሉት ሰዎች በገዛ ህሊናቸው እንደሚቃጠሉ ደንዝዘው በማለት የገለጣቸው ናቸው። ልብ በሉ ውድ አድማጮች በዚህ ቦታ ላይ ሐዋርያው ጳውሎስ የሚገልጣቸው ሰዎች ኃይማኖትን የሚክዱ ናቸው። በሌላ አባባል ሊክዱት የማይገባ ኃይማኖት የነበራቸው ሰዎች ናቸው። ኃይማኖት በእምነት የሚኖር ህይወት ነው። እንዲያውም ሐዋርያው ኃይማኖትን የሚለውን ቃል ለመግለጥ የተጠቀመው እምነትን ለመግለጥ በመጽሐፍ ቅዱስ የዋለውን ቃል ነው። ቃሉ በግሪክኛ ፒስቲዮስ የሚል ቃል ነው። እምነታቸውን የሚያስክደውን የአጋንንትን እምነት ለመቀበል ምክንያት የሚሆነው ነገር ምንድን ነው? በተደጋጋሚ እንዳሳየሁት ሰይጣን ህሊናቸው ላይ የራሱን ምልክት አድርጓል። እንዴት? እንደሚቃጠሉ የሚለው ቃል በግሪክኛ ውድ አድማጮች ካስቴሪያዞማ የሚል ወይም ይሄ የግሪክ ቃል ግሪኮች የሚጠቀሙበት ይህንን ቃል እንደሚቃጠሉ የሚለውን ቃል የሚጠቀሙት ውድ አድማጮች ከብቶቻቸውን ለመለየት በቆዳቸው ላይ በጋለ ብረት እየጠበሱ ምልክት የሚያኖሩበትን አሰራር የሚገልጥ ቃል ነው። ማኖር ሁኔታ በግሪኩ ህብረተሰብ የተማረኩ ምርኮኞችን፣ የተገዙ ባሮችን በሰውነታቸው ላይ የሚያደርጉባቸውን በእሳት እየተጠበሱ የሚያኖሩባቸውን ምልክት የሚገልጥ ነው። ሐዋርያው ይህንን ቃል ሲጠቀም በመጨረሻው ዘመን ሐሰተኛው ክርስቶስ በሰዎች ግንባርና እጅ ላይ ምልክቱን፣ የባለቤትነት ስልጣኑን የሚያኖርበትን አሰራር 666 በግንባር ወይም በእጅ ላይ መቀበልን የሚያመለክተውን የሰይጣንን አሰራር ያሳያል። ህሊናን የሚጥል ሰው ከዚህ ልክፍት፣ ከዚህ ወጥመድ መራቅ አይችልም። በሰይጣናዊ ቅናት፣ በሚቃጠል ክፋት እየተመራን ህሊናችን የማይወቅሰን ሰዎች ይህንን ልብ ማለት አለብን። ዛሬ ካንደበታችን የሚወጣውን ቆም ብለን ራሳችንን አለብን። ዛሬ ሃይማኖት አለን እያለን የምንኖረውን ኑሮ ቆም ብለን መመልከት መመዘን አለብን። የህሊና ወቀሳ የማይገዛው እምነትና ህይወት ዛሬ እግዚአብሔርን እየተዳፈርን የምንኖርበትን ህይወት ነገ ለክህደት እንዲያጋልጠን እንደሚያደርገን ማስተዋል አለብን። በመንፈስ ቅዱስ ጸጋ በትህትና በእግዚአብሔር ሰውነት የሚኖረውን መንፈሳዊና ቅዱስ የሆነ ህይወት የዓለም ጨው የዓለም ብርሃን ሆነን ሃይማኖት ለመኖር ህሊናችንን ካስጣለን እብሪታችንና ትዕቢታችን ንስሐ መግባት ይኖርብናል። በጌታ ጸጋ የፎከርን በመዝሙር እብሪተኛና ኃጢአተኛ የሆነውን ህይወታችንን እያጀብን ብንኖር እግዚአብሔር አይዘበትበትም። በኃይለኛው በእግዚአብሔር ፊት ራሳችን ብናዋርድ ከሞተ ህሊና የሚያነጻው የእግዚአብሔር ልጅ ክቡር ደም ዛሬም ያድነናል። ጸያፍና ወራዳ የሆነውን ነገራችን ከውስጣችን አውጥቶ በንጹህ ህሊና እግዚአብሔር ለማምለክና ለማገልገል እንድንችል እግዚአብሔርን በመፍራት ላይ የተመሰረተ ትህትናን ያላስጣለ ድፍረትና ውስጣዊ ጉልበትን የጌታ ደም ያስገኝልናል። የብዙ ሰዎች ችግር ዛሬ ህሊናቸውን ጥለው በኖሩት በሰሩት የአመጻና የኃጢአት ህይወታቸው የሰሩትን ታሪክ ያበላሹትን ያጠፉትን ጥፋት መመለስ አስቸጋሪ ስለሚሆንባቸው ነው። እንግዲህ በሰው ፊት ታላቅ ሆኖ መታየት የሚፈልግ በእግዚአብሔር ፊት የተናቀ ነው። በጌታማ ጌታችን ኢየሱስ ክርስቶስ በማቴዎስ 16:15 ላይ እንዲህ ይላል፣ እንዲህም አላቸው ራሳችሁን በሰው ፊት የምታጸድቁ እናንተ ናችሁ፣ ነገር ግን እግዚአብሔር ልባችሁን ያውቃል፣ በሰው ዘንድ የከበረ በእግዚአብሔር ፊት እርኩሰት ነውና ይላል። ዛሬ እግዚአብሔርን ያሳዘነን በኖርንበት ህሊና ያከበሩን ሰዎች በልባቸው ይንቁናል። በፊታቸው የሰራነው ኃጢአት ሞገስ ሆኖ አንለብሰው የውርደታችን ክብር ይሆናል እንጂ የሰማዩ ክብር ጋር አይቀላቀልም መስሎም አይታየም። እግዚአብሔር ለትሑታን ሰጣለው ያለውን ጸጋ ያሳጣናል እንጂ አያስገኝልንም። እግዚአብሔር ዛሬም የሚምርና የሚቀድሰውን የልጁን ደም በመጠቀም ኃጢአታችን ከኃጢአታችን ሊያነጻን የሚችል አምላክ ስላለ በትህትና ራሳችንን በእግዚአብሔር ፊት እናዋር። ሰይጣን ሰዎች ሊናቸውን የሚያስጥላቸውና የሚያሳጣቸው ከላይ እንዳመለከትኩት በሃይማኖት ህይወት ሲኖሩ ያከብሩት የነበረውን ሲያምኑት የነበረውን ሲጠነቀቁለት የነበረውን መልካምና የከበረ እንደሆነ በህሊናቸው የሚረዱትን ነገር እንዲሳደቡ እንዲራገሙ ምራቃቸውን እንዲተፉበት ሽንታቸውን በመሽናት እግዚአብሔር የሚመለክበትን ስፍራና ቦታ በማርከስ ሰዎች የሚቀደሱበትን የሚታነጹበትን እውነት በማራከስ ጸያፍና ወራዳ ንግግር በማናገር ስልጣን ያላቸውን በመናቅ ዋጋ በማሳጣት ይጠናወታቸዋል። ይህንን የሚያደርጉት በሰይጣን ኃይል ለመጠቀም ብለው ከሆነ የሰይጣንን ጉልበት የሰይጣንን አሰራር ፈልገው ከሆነ ያ ያደረጉት ነገር ህሊናቸውን ሙሉ በሙሉ የእግዚአብሔርን ነገር አስመልክቶ የማይከሳቸው የማይጠይቃቸው እንዲሆን የራሳቸውን ህሊና ክደው ሰይጣን ይገለጥላቸዋል። ይሄንንም ብለው ውድ አድማጮች በይመስለኛል ሳይሆን ለሰይጣን አሰራር ራሳቸውን ያስገዙ ሰዎች የሄዱበትን ታሪክ በማጥፋትና በማጥናት ሰፋ ያሉ ጽሑፎችን በማንበብ እንዲሁም ለሰዎች ስንጸልይ በአይኔ ካየሁት በቀጥታ ከተረዳሁት የማውቀውን በመመርኮዝ የሰይጣንን ኃይል በቀጥታ ሳይሹና ሳይፈልጉ የራሳቸውን ክብር ጥቅም ፍላጎት ለማሟላት እንዲሁም በቀናትና በመቀኝነት ማንኛውንም ክፋት በመጠቀም ድል ለመንሳት ለማሸነፍ ጠላት የሚሏቸውን ሰዎች ዋጋ በማሳጣትና ድራሻቸውን በማጥፋት እንዲሁም የሰዎችን የሚቀኑባቸውን ሰዎች መልካም ነገር በማንቋሸሽ የሚኖሩ ከሆነ አጋንንት ከባህሪያቸው በስተጀርባ ሆኖ ይጠቀምባቸዋል። በዚህ ሁኔታ ታሪክ ሲሰሩ የሚያተርፉትን ታሪክ በእግዚአብሔር ቃል እየደገፉ ሲመላለሱ የተመረዙበት መርዝ እውነት ከሆነ ያ ከታሪካቸው ጋር ተጣጥሞ መኖራቸው ፍቅርና ትህትናን ለማስተናገድ ጸጋ ያጡ ሰዎች ያደርጋቸዋል። ይህንን እያሉ አልመለስ ካሉ በአጋንንት ለሚሰጥ የስህተት ትምህርት የሐሰት ትንቢት የሐሰት ራይ ይጋለጣሉ። ህሊናን የሚያስጥል እምነት የደህንነት ዋስትና አያስገኝም። እንዲህ በመሰለ መንገድ የሚኖሩ በስጋቸው ባህሪና ክፉ ጠባይ እግዚአብሔርን የማይሰሙና የማይፈሩ ከሆነ ስጋዊ ባህሪያቸው የአጋንንት ማህበረተኛ ያደርጋቸዋል። በያዕቆብ 3:15 ላይ ነገር ግን መራራ ቅንዓትና አድመኛነት በልባችሁ ቢኖርባችሁ አትመኩ፣ በእውነትም ላይ አትዋሹ፣ ይህ ጥበብ ከላይ የሚወርድ አይደለም ነገር ግን የምድር ነው የስጋም ነው የአጋንንትም ነው የሚለው ቃል ለማንም የሚሻር አይደለም። እንግዲህ ውድ አድማጮች ይህንን ልብ እንበል። እንዲህ የመሰሉ ሰዎች ንስሐ እንዳይገቡ መራራ ስር በውስጣቸው በማብቀል ከህይወት መንገድ ይደናቃቀፋሉ። ህሊናቸውን ጥለው በእንዲህ መንገድ የሚመላለሱት ጸሎታቸው አምልኳቸው እንዲሁም መንፈሳዊ ገድላቸው ሰይጣናዊና አጋንንታዊ መልክ የሚኖረው ይሆናል። ምክንያቱ እምነት ነው። ይዘቱ ግን ህሊናን ባስጣለ እምነት የሚካሄድ ጸያፍ የሃይማኖት ልምምድ ነው። በመሆኑም ድላቸውና ደስታቸው የሚገኘው የሟርተኝነት መልክና ይዘት ባለው ልመና ምኞት ህሊናን ባስጣለ እምነት በመሆኑ የእግዚአብሔር የሌለበት ክብሩ የማይታየበት ከመታነጽና ከመገንባት ይልቅ የማፍረስና የመደምሰስ ተልኮ ያለው ይሆናል። እንዲህ የመሰለው እምነት በፍቅር የሚሰራ ነውን? እንዲህ የመሰለው እምነት የሃይማኖት ምስጢር የሚጠበቅበት ንጹህ በንጹህ ሊና የሚመራ ነውን? ፈጽሞ አይደለም። ደግሞም ሊሆንም አይችልም። የሰው የስጋ ፍላጎት ሲጋጋል አጃቢ የሚሆኑ አጋንንት በሚሳተፉበት ጎራ እልልታና ደስታ የሚስተጋባበት አምልኮ እንደሚካሄድ ከጥንት ጀምሮ የታወቀ ነው። ከግብጽ ምድር ያወጣቸውን ቅዱስ ህዝብ ሊያደርጋቸው ፈቃዱን ዓላማውን ዘርቶ የሚያበቅልበት እርስት እንዲሆኑለት የመረጣቸውን የእስራኤል ህዝብ በማሰብ ከትልቅ ትምህርት ልንማር ይገባናል። አምላካቸውን ጥለው ከግብጽ ምድር ያወጣን ይህ ሰው ሙሴ ማን እንደሆነ አናውቅም አሉ። እነዚህ ሰዎች በዛ በሲና ተራራ ላይ ውድ አድማጮች ከግብጽ ምድር ያወጣቸው ሙሴ ነበርን? በሙሴ በኩል የሰሙትን ቃል ያሰማቸው ሙሴ ነበርን? የእግዚአብሔርን ቃል አልነበረም የሰሙት? የእግዚአብሔርን የምስራች አልነበረም የሰሙት? የሰሙትንም የተደረገላቸውንም ከሙሴ ጋር አድርገው ከእግዚአብሔር የተቀበሉትን ሁሉ በመናቅ እንደጣሉ እንመለከታለን። ከዚያ በኋላ እንደ ፍላጎታቸው በጥጃ የተመሰለ ጣዖት አሰሩ። በዚያ ስፍራ በሰሩት ጥጃ ዙሪያ ሆነው በእልልታና በጭፈራ መንደሩን ድንኳናቸው ተክለው በቆሙበት ስፍራ ያዳንቁ ይጨፍሩ ጀመር። ያ ጭፈራ ያ ዝላይ እግዚአብሔርን ከመካከላቸው ያራቀ ነበር። እግዚአብሔር ሙሴን ከተራራው ላይ ሲመልሰው ወደ ህዝቡ ሲሄድ ሙሴ ከእግዚአብሔር የተቀበለውን ጸላቱን ሁሉ በታላቅ ቁጣ ተሞልቶ ሰበረው። ከዚያ በኋላ እግዚአብሔር ያደረገውን ሁላችን አውቃለን። የመገናኛውን ድንኳን ከዚህ መካከል አውጥተ ራቅ አርገ ከሰፈሩ ውጪ ተከልልኝ አለ እግዚአብሔር። እግዚአብሔር የመገናኛውን ድንኳን ከሰፈሩ ውጪ አርቆ ተከለው። ከዚህ የጩኸትና የጭፈራ መንደር ወጥቶ አምላኩን የሚፈልግ ወደ እግዚአብሔር የሚመጣ ወደዚያ ድንኳኑ የመገናኛው ድንኳን ወዳለበት ቦታ ከሰፈሩ ወጥቶ ይምጣ አለ እግዚአብሔር። ዛሬ የህሊናችንን ወቀሳና ክስ በበጉ ደም እንዳናነጻ ልማድ አድርገን የህይወት መርህ ያደረግነው ኃጢአታችን፣ ኃጢአተኛ ኑሯችን እንዲሁም ደላይ መዝሙራችን የህይወት ጉዳትና ኪሳራ እያመጣብን ነው። ህሊናን ባስጣለ እምነት የሚካሄድ ሃይማኖት የጀብደኝነት መንፈስና ባህር ያለበት እንጂ የክርስቶስ የክብር ወንጌል ብርሃን የሚበራበት አይደለም። ህሊናን በተረገጠበት በተጣለበት ሁኔታ የሚካሄደው ጭፈራ መሰል ሰይጣናዊ ፉከራና የስጋ ድል ያስተጋባን ሰዎች ላበላብ ሆነው አደንዛዥ በሆነ የስሜት ግለት ተባረክን እያሉ ውስጣቸው ለእውነት እየሞተ የእግዚአብሔር ፍርሃት የማይታይበት ሆኖ ሲኖሩ ይታያል። እንደ ጌታ ቃል ስንመለከት ንጹህ እውነተኛ አምልኮ ህሊናን ለእውነተኛ አምልኮ አስፈላጊ ናቸው። በሁለተኛ ጢሞቴዎስ 1:3 ላይ ሐዋርያ ጳውሎስ እንዲህ ይላል፣ ሌሊትና ቀን በልመናዬ ሳላቋርጥ ስለማስብ እንደ አባቶች አድርጌ በንጹህ ህሊና ማመልከውን እግዚአብሔርን አመሰግናለሁ። ህሊናን በሚያስጥል እምነት ራሳችሁን የምትደልሉ በክፉ ስራችሁና ጠባያችሁ ያቆሸሻችሁትን ህሊና ያለ ጌታ ደም የተጎዳው ህሊናችሁ ሕያው እንደማይሆን ልታውቁ ይገባል። የሰው ድለላ ድፍረትን አያስገኝም። ህሊናችንን በሚያነጻልን በጌታ ደም ካልተረጨን፣ በኃይለኛው በእግዚአብሔር ጸጋ ዙፋን ስር ካልወደቅን፣ በክፋታችን ያጨቀየነው ህሊናችን የሚያመጣብን ፍርድና ጣጣ እብሪተኛው ስጋችን የሚሸከመው አይደለም። ይህንን መልእክት ሰምታችሁ ንስሐ ማትገቡ ጌታ ይጠይቃችኋል። ዛሬ ንስሐ በጸጋስም ዋጋ ያጣበት በንጹህ ሊና እግዚአብሔር ማምለኪያ የሆነው መዝሙር እኛ ከናጥያታችን የምንዝናናበት የሃይማኖት መለያ የሆነበት ዘመን ላይ ነን። እግዚአብሔር የልባችንን ክፋትና ሰይጣናዊ ብርታችንን ሰብሮ ካልመለሰን ሃይማኖታችንን ያዝንበት አያዝ አደገኛ ነው። እንግዲህ ከዚህ ብርተኛው ከሆነው ክፉው ከሆነው አካሄዳችን መመለስ ከፈለግን ህሊናችንን በሚያነጻው በጌታ ደም በመታጠብ ለመቀደስ ንስሐ እንግባ። ውድ አድማጮች የሰማችሁትን ለመዳናችሁ፣ ለጥቅማችሁ፣ ለመመለሳችሁ፣ ለፈውሳችሁ ያደርግላችሁ በጌታ በኢየሱስ ክርስቶስ ስም አሜን።